Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 27 2012 ዓ.ም ምረት ዝግጅታችን ጀመረ። በትላንትናው ዕለት በመቀሌ ከተማና በሌሎች የክልሉ ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት ስለማከናወናቸው እንዲሁም በከተማው ስላጋጠመው የገበያ እሳት ቃጠሎ ዘገባለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ለ6907 ሰዎች የላቦራቶሪ ምርመራ ተከናውኖ 583 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዛሬ አመሻሹ ላይ በፌስቡክ ገጹ አስታውቋል። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ቁጥር 19289 እንደደረሰ ነው የገለጸው። በሌላ በኩል ባለፉት 24 ሰዓታት በኮሮና ቫይረስ ምክንያት የ26 ሰዎች ህይወት ማለፉንም አክሎ አስታውቋል። ይህ በአጠቃላይ በቫይረሱ ሳቢያ ህይወታቸው ያለፉትን ሰዎች ቁጥር 336 አድርሶታል። በኢትዮጵያ በአጠቃላይ ከመጋቢት ወር አንስቶ ለ444,226 ሰዎች የኮሮና ቫይረስ ምርመራ ተከናውኗል። በዓለም የኮቪድ-19 ወረርሽኝ ዜናዎች ደግሞ በኮሮና ቫይረስ የተጠቁት ሰዎች ቁጥር 18,117,821 ለህልፈት የተዳረጉት 690,181 መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል አመልክቷል። በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ4,668,395 እንዳለፈ ነው የተገለጸው። የሞቱት ሰዎች ቁጥር ደግሞ 154,944 መድረሱን መረጃው ያመለክታል። በቫይረሱ ተጠቂዎች ብዛት ከዓለም 1/4ኛውን ገደማ መያዟ ነው። ዋይት ሀውስና የዩናይትድ ስቴትስ ምክር ቤት ዲሞክራቶች ለብዙ ሚሊዮን ስራ አጦች መርጃ ከፌዴራሉ መንግስት ወጪ የሚሆን ገንዘብ የሚጨምረው አዲስ የድጋፍ እቅድ ዙሪያ ዛሬም ድርድራቸውን ቀጥለዋል። በወረርሽኙ ምክንያት ከስራቸው ለተፈናቀሉ በየሳምንቱ ይሰጥ የነበረው የ600 ዶላር ድጋፍ ባለፈው ሳምንት እንደተቋረጠ የሚታወቅ ነው። በሀገሪቱ ካለፈው ሰኔ ወር ጀምሮ የቫይረሱ ተጠቂዎች ቁጥር በእጅጉ እየጨመረ መሄዱን እንደቀጠለ ነው። አንዳንዶቹ ክፍለ ግዛቶች በዚሁ የተነሳ ኢኮኖሚውን እንዲያንሰራራ ብለው አንስተዋቸው የነበሩትን የእንቅስቃሴ ክልከላዎች መልሰው እያጸኑ ናቸው። የዋይት ሀውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ዶክተር ዴብራ ብሪክስ ትናንት ለሲኤንኤን በሰጡት ቃል ወረርሽኙ አዲስ ምዕራፍ ገብቷል፣ እንደ ትላልቆቹ ከተሞች ሁሉ በገጠሩም አብዝቶ እየተስፋፋ ነው ብለዋል። በአውስትራሊያ ደግሞ በሁለተኛዋ ትልቋ ከተማ ሜልበርን የግድ ክፍት መሆን የሌለባቸው የንግድና የሌላም ስራ ዘርፎች ከነገ ወዲያ ረቡዕ ጀምሮ ለስድስት ሳምንታት እንዲዘጉ ታዟል። ፊሊፒንስ የኮሮና ቫይረስ ተያዦች ቁጥሯ ከ100,000 ያለፈ ሲሆን በዋና ከተማዋ ማኒላና እጅግ ብዙ ሕዝብ በሚኖርባቸው 5 ክፍለ ግዛቶች ለሁለት ሳምንታት የሚዘልቅ የእንቅስቃሴ እገዳ መታዘዙ ታውቋል። ወደ ዩናይትድ ስቴትስ ስንመለስ ባለፈው ሰኔ ወር በወጣ ስታቲስቲክስ መረጃ መሰረት የዩናይትድ ስቴትስ የሥራ አጥነት መጠን ከ11 ከመቶ አሻቅቦ ነው የሚገኘው። ከሥራቸው ለተፈናቀሉት በሚደረግ ድጋፍ ዙሪያ በዩናይትድ ስቴትስ በመወሰኛው ምክር ቤት ሪፐብሊካኖችና በተወካዮች ምክር ቤቱ ዲሞክራቶች መካከል የቀጠለውን እሰጥ አገባ በሚመለከት በቪኦኤ ኢሻ ስሪራ የተጠናቀረ ዘገባ አለ። ስመኝሽ የቆየ ታቀርባለች።
በኮሮና ቫይረስ ወረርሽኝ ምክንያት ስራቸውን ላጡ አሜሪካውያን በሳምንት የሚሰጠው 600 የአሜሪካ ዶላር ቀነ ገደብ ባሳለፍነው ሳምንት መጠናቀቁን ተከትሎ ዲሞክራቶች ድጋፉ እስከ አመቱ መጨረሻ እንዲራዘም እየጠየቁ ነው። የዩናይትድ ስቴትስ ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ፓርቲያቸው ለዚህ አጥብቆ እየተደራደረ መሆኑን ያስረዳሉ።
We have been for the $600. They have a $200 proposal.
እኛ በሳምንት 600 ዶላር እንዲሰጥ ነው የምንጠይቀው። እነሱ $200 የሚል አማራጭ አቀርበዋል። እኛ እናውቀላችኋለን ካልሆነ በስተቀር ገንዘቡ ለሰዎች ኑሮ በቂ እንዳልሆነ ግልጽ ነው።
የዩናይትድ ስቴትስ ምክር ቤት ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው $3 trillion የገንዘብ እርዳታ እንዲራዘም ሲጠይቁ ሪፐብሊካኖቹ ግን ወደ $1 trillion እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች ግን እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የአሜሪካው ትሬዥሪ ሴክሬታሪ ስቲቨን ሙቺን ለሮይተርስ በሰጡት መግለጫ አንዳንድ አሜሪካውያን በጣም ብዙ ሲከፈላቸው አንዳንዶች ደግሞ በቂ እንደማያገኙ ተናግረዋል።
We have to balance. There's obviously a need to support workers, support the economy, people who through no fault of their own.
ማመጣጠን መቻል አለብን። አሜሪካዊ ሰራተኞችና ኢኮኖሚው ድጋፍ እንደሚፈልጉ ግልጽ ነው። ሰዎች የነሱ ጥፋት ባልሆነና በዚህ አስከፊ ወረርሽኝ ምክንያት ስራቸውን አጥተዋል። በሌላ በኩል ደግሞ ለመጪው ትውልድ ግዙፍ ዕዳ ያከማችን እንዳይሆን መጠንቀቅ አለብን።
ሁለቱ ፓርቲዎች በኢኮኖሚ ድጎማ ዙሪያ የሚያደርጉት ድርድር እንደቀጠለ ሆኖ የሕግ አውጪዎች አሁንም በሀገሪቱ በከፍተኛ ሁኔታ እየጨመረ የሚገኘውን የኮሮና ቫይረስ ተጠቂዎች ቁጥርና የሟቾች ቁጥር መፍትሄ ሊበጅለት እንደሚገባ ያስጠነቅቃሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ብሉ ናይል ጠቅላይ ግዛት ቡት የምትባል ከተማ ላይ ከባድ ዝናብ ባስከተለው የጎርፍ አደጋ 5 ሰዎች ህይወታቸውን ሲያጡ ወደ 1200 የሚጠጉ መኖሪያ ቤቶች ወድመዋል። አቅራቢያው በመትገኝ ሌላ ወድ አቡክ የምትባል ከተማም ከ120 በላይ መኖሪያ ቤቶች እንደፈራረሱ ተገልጿል። 100,000 ሰዎች የሚኖሩባት ቡት የምትባለው ከተማ ያለመጠጊያ የቀሩ ብዙ ሴቶችና ህጻናት ደጅ እንዳደሩ የሱዳን ቀይ ጨረቃ ማህበር አስታውቋል። የጎርፉ መጥለቅለቁን ያስከተለው በከተማዋ የሚገኘው ግድብ በመፍረሱ መሆኑን የአካባቢው ባለስልጣን ለአሶሺየትድ ፕሬስ ገልጸዋል። ሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብም 1000 የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ለተና ጀነራል አልታሪፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ ቢያንስ 2380 መኖሪያ ቤቶች መውደማቸውን ወይም መጎዳታቸውን ነው ሚኒስትሩ ያመለከቱት። በርካታ ትምህርት ቤቶች፣ መስጂዶች፣ መደብሮች ላይም ጉዳት እንደደረሰ ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት ባለፈው አመትም እንዲሁ በሐምሌና በነሐሴ ወራት ከሱዳን 18 ክፍለ ግዛት ባለፈው አመትም በሐምሌና በነሐሴ ወራት ከሱዳን 18 ክፍለ ግዛቶች ውስጥ በ16ቱ በደረሰ የጎርፍ መጥለቅለቅ 78 ሰዎች መሞታቸው ታውቋል። ማይክሮሶፍት ኩባንያ ቲክቶክ የተባለውን ያጫጭር ቪዲዮ አፕ ወይም መተግበሪያ ከቻይናው ባይት ዳንስ ላይ ለመግዛት የጀመረውን ድርድር እንደሚቀጥል አስታወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ ባይት ዳንስ በ45 ቀናት ውስጥ የሽያጭ ድርድሩን እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ሁለት ጉዳዩን የሚያውቁ ሰዎች ገልጸዋል። ማይክሮሶፍት የግዢ ድርድሩን እንደ አውሮፓውያን አቆጣጠር መስከረም 15 ቀን ለማጠናቀቅ ያለመ ሲሆን ዋና ስራ አስፈጻሚው ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ባወጣው መግለጫ አሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንደሚዛወርና እዚሁ እንደሚጠበቅ አረጋግጣለሁ ብሏል። የግዢው ስምምነት ላይ እንደሚደረስ በርግጠኝነት ለመናገር እንደማይቻልም ማይክሮሶፍት በመግለጫው አስታውቋል። ባይትዳንስ እና ማይክሮሶፍት የሚያደርጉትን የግዢ ሽያጭ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን የዩናይትድ ስቴትስ መንግስታዊ ኮሚቴው ማናቸውንም ስምምነት የማገድ መብት ያለው መሆኑን ነው ሁለቱ ምንጮች ያመለከቱት። ባይትዳንስ፣ ማይክሮሶፍት እና ዋይት ሃውስ አስተያየት እንዲሰጡ ለመጠየቅ የተደረገው ሙከራ ለጊዜው አልተሳካም። ትናንትና ግን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝደንቱ በቅርቡ እርምጃ ይወስዳሉ ማለታቸው ይታወሳል። በመጨረሻም ምስራቅ አፍጋኒስታን ውስጥ ጃላላባድ የምትባለው ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት አጣቂዎች ባደረሱት ጥቃት ቢያንስ 29 ሰዎች ሲገደሉ 50 የሚሆኑ ሌሎች ደግሞ ቆስለዋል። እስረኞችና የጥበቃ አባላት እንዳሉባቸው ነው የተገለጸው። የአካባቢው የአይሲስ ቡድን ትናንት የከፈተው ጥቃት እስከዛሬ ከቀትር በኋላ እንደቀጠለ ነው የአካባቢው ባለስልጣናት የገለጹት። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል መልሰን ብሏል። ገብተው የነበሩ 5 አጥቂዎች ተገለዋል ሲልም አክሏል። ጥቃቱ በደረሰበት ወቅት በወህኒ ቤቱ 1800 እስረኞች እንደነበሩና 1000 የሚሆኑት ለማምለጥ ሞክረው በፖሊስ ቁጥጥር ስር ውለዋል ብሏል። የጠፉም እንዳሉ ተናግሯል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 27 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትላንትናው ዕለት በመቀሌና በሌሎች የትግራይ ክልል ከተሞች የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ትግራይ ክልልን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀሌ ከተማ የሚገኝ አዲ ሀቂ ተብሎ በሚታወቅ ገበያ ቦታ ላይ የእሳት አደጋ አጋጥሟል። የእሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋው ደግሞ የ520 ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽፋሃ ዝርዝር ዘገባ አለው።
በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይተዋል። ትናንት ረፋድ ላይ በመቀለ ጎዳናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል።
ጸሎትና ኮሩና ህልውናና ፈቶና ዳግም ነባርነትን ታሪክ ጸልማት ጊዜን ክምልሱና
ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ እረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የእኛም ሰላምና አንድነት ለማወቅ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሓት ልትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ህዝብ የጸጥታ አካልና ወጣቱ ለማንኛውም ህዝብ ስጋት እንዳልሆነ፣ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን፣ በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ፣ ለዚህም እንደምንታገል የኢትዮጵያ ህዝቦች ተንትነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት ኃላፊው።
በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ኃላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ኃላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረኩት ጥረት አልተሳካም። በሌላ ዜናም በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያዩበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ 7 ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ኃይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ 8 ሰዓት ከ20 አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ሱቃቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል።
ሰማነው ወደ 8 ሰዓት ከመያም ነው ያው 8:20 8:25 አካባቢ ገበያው ላይ ደርሰናል። እኛ ጋር ተቃጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበረን ስናወጣ ያደረነው እንጂ እኛ ተቃጥለዋልና ወደ 7-800 ሺህ አካባቢ ይጠጋል ንብረቱ። ብርድ ልብስ ነበረው፣ ፕላስቲክ ሻራ ነበረው፣ ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዝሮ የነበረን እኛ ያው ብዙ አመት የሰራ ነው ስለሆነ እሱ ወድሟል፣ የወጣ ነገር የለም።
አቶ ኃይለ እንደተናገሩት የእሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑም ገልጸዋል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል።
እሳት አደጋ መከላከል ስራ መጨረሻ ላይ ከንጋት አካባቢ እንጂ ሌሊት ጋር ምንም እሳት አደጋም አልነበረም። እሳት አደጋ ማጥጋቢ ስራ አልሰራም፣ ብዙም ውሃም አልነበረው። ጭራሽ ለከተማው አይመጥንም፣ የሚመጥነው ነገር የሚመጥን አይመስልም። እኛ በምንከፍለው አይነት ግብር አይመጥነንም፣ ለዚህ ከተማ አይመጥንም እሳት አደጋ። ጭራሽ
በአድ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐውልቲ ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል።
ጠቅላላ ካፍተን ተቃጸላ ማህበራት ከ4 ዝኾና ማህበራት ይሆን አለው።
በጠቅላላ በቃጠሎው ጉዳት የደረሰባቸው ከ4 ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የ4 ማህበራት ለጊዜው የ520 ሰዎች ንብረት በቃጠሎው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለነው ነው ያሉት።
የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሄደው ጎብኝተዋል። እንዲሁም ጉዳት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጸዋል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላትና የተለያዩ ተቋማት፣ የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል።
የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት የመዛመት አደጋም ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋው ሰለባ መሆን ይችል ነበረና በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው። ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ በማስተባበር የከተማ መስተዳደሩም የሚችለውን አቅም በማድረግ ፈጥረን የገበያ ስርዓት ወደ ነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን።
ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታ ጽዋን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ለኮሮና ቫይረስ ተጋልጠው ወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ሕክምና ላይ ከነበሩ የኮቪድ-19 ህሙማን መካከል 88ቱ ድነው መውጣታቸውን ሆስፒታሉ አስታውቋል። በተመሳሳይ ሁኔታ በጉደር የመጀመሪያ ሆስፒታል ውስጥ ከነበሩ 38 የኮሮና ቫይረስ ተጋላጮች ውስጥ 13ቱ እንደተሻላቸው የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ገልጿል። በኮሮና ቫይረስ ተይዘው ከነበሩና አገግመው ከወጡት መካከል በህብረተሰብ ውስጥ ይታያል የሚሉት መዘናጋት ካልተወገደ ወረርሽኙ ብዙ ዋጋ ሊያስከፍል ይችላል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል።
የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተዛመተ መምጣቱን የኢትዮጵያ ጤና ሚኒስቴር እያስታወቀ ይገኛል። በኢትዮጵያ እስካሁን ከ19,280 ሰዎች በላይ በቫይረሱ ተይዘዋል። እስካሁን በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር ደግሞ የዛሬውን የኢትዮጵያ ጤና ሚኒስቴር ዕለታዊ ሪፖርት ጨምሮ ዛሬ ህይወታቸው ያለፈው 26 ሰዎችን ጨምሮ ወረርሽኙ በኢትዮጵያ ከተገኘ ጀምሮ 336 ሰዎች ህይወታቸው አልፏል። በዛሬው የኢትዮጵያ ኮሮና ቫይረስ ሁኔታ መግለጫ 330 ሰዎች ዛሬ የተሻላቸው ሲሆን በጽኑ የታመሙ ሰዎች ቁጥር ደግሞ 145 ደርሷል። ከተደረገው የ6907 የናሙና ምርመራ መካከል በዛሬው ዕለት በበሽታው መያዛቸው የተገለጸ ሰዎች ቁጥር 583 ነው። ኮሮና ቫይረስ በኢትዮጵያ ከተገኘ በአንድ ቀን ከፍተኛ የሆነው የሞት ቁጥርም ትናንትና 28 ሆኖ ተመዝግቧል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ሕክምና ክፍል አስተባባሪ ዶክተር ድሪባ ገመዳ እንደሚሉት ከሆነ የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው ውስጥ ሕክምናውን ለመከታተል ከገቡ 88 ህሙማን መካከል 7ቱ ተሽሏቸው ወጥተዋል። ኮሮና ቫይረስ እየተዛመተ ያለበትን ፍጥነት አስመልክቶ ተከታዩን ብለዋል ዶክተር ድሪባ። በነቀምቴ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የመጀመሪያው የኮቪድ በሽተኛ ሆስፒታላችን የገባው ሰኔ 1 ነበር። ሁለተኛው በወረርሽኙ የተጠቃ ሰው ደግሞ የተገኘው በሰኔ 29 ከአንድ ወር ቆይታ በኋላ ማለት ነው። ሶስተኛው ተጠቂ ከሁለት ሳምንታት በኋላ በሐምሌ 14 ነበር። የተቀሩት 85 በኮሮና ቫይረስ የተያዙ ሰዎች ደግሞ የተገኙት በአንድ ሳምንት ጊዜ ውስጥ ነው። ይህም የሚያሳየው ኮሮና ቫይረስ በህብረተሰቡ መካከል በከፍተኛ ሁኔታ መሰራጨቱን ነው። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ የኮሮና ቫይረስ በአምቦና አካባቢው እየተዛመተ መምጣቱን ተናግረዋል። በተለይ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ ሲደረጉ የነበሩ የተቃውሞ ሰልፎች ለቫይረሱ ስርጭት ትልቅ ሚና ተጫውተዋል ብለዋል። የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው በምርመራ ስለተገኘው የኮሮና ቫይረስ ተጠቂዎችን ቁጥርና አሁን ሕክምናው በሚሰጥበት በጉደር የመጀመሪያ ሆስፒታል ስላሉትም ሁኔታዎች አክለው አብራርተዋል። ዶክተር ጎንፋ
ዞናችን ውስጥ እስካሁን ባለው ተጨባጭ ቁጥር ይህንን ያህል ነው ማለትም ባይቻልም፣ አርቲስት አጫሉ ሞት ተከትሎ ብዙ ሰዎች መደረግ ያለባቸው ነገሮች ቅድማ መከላከል ያለባቸው ነገሮች ሳያደርጉ በመቆየቱ በዞናችን አሁን በብዛት እየተገኘ ይገኛል እና ከዚህም ጋራም ተያይዞ በሆስፒታላችንም በጤና ባለሙያም በታካሚ ላይም ወደ 20 የሚጠጉት ላይ በሽታ ተገኝቷል እና ወደ ጉደር አጠቃላይ ሆስፒታል ተወስዶ ሕክምናም ሲደረግላቸው ቆይቶ ወደ 13 የሚጠጉት ከሆስፒታላችን የተገኙት አሁን አገግሞ ማውጣት ችሏል። በአሁኑ ጊዜ በጉደር ሆስፒታል ውስጥ በሕክምና ላይ የሚገኙት ወደ 25 የሚሆኑ ታካሚዎች ናቸው።
ሐኪሞቹ የኮሮና ቫይረስ በሁለቱም አካባቢዎች በከፍተኛ ሁኔታ እንዲዛመት በምክንያትነት የጠቀሱት ደግሞ የህብረተሰቡ መዘናጋትን ነው።
ይሄኛው ያመጣው ሲያረጉት የቆዩት እጅ መታጠብ፣ ርቀቱን ጠብቆ መሄድ እንዲሁም ደግሞ አፍና አፍንጫ መሸፈኛ ሳያረጉ መሄዳቸው ነው እና ይሄኛው ትንሽ ወደፊትም እንደዚሁ የሚቀጥል ከሆነ ትልቅ ጉዳት የሚያደርስ መሆኑን ነው።
ኮቪድ-19 በኢትዮጵያ መገኘቱ በተነገረ ጊዜ ከፍተኛ ጥንቃቄ እንደ ነቀምቴ ከተማም ሲደረግ ነበር። የታክሲና ሰዎች እንቅስቃሴ ቆሞ ነበር። እንቅስቃሴው ሲጀመርም ጥንቃቄ በተሞላበት ሁኔታ ነበር። አሁን ግን ቅድመ ጥንቃቄው ሁሉ ቀርቶ ሁሉም እንቅስቃሴዎች ወደ ቦታቸው ተመልሰዋል። የማህበረሰቡ አኗኗር ላይ ምንም የተቀየረ ነገር የለም። ከፍተኛ መዘናጋትም ይስተዋላል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በሁለቱ ሆስፒታሎች በከፍተኛ ህሙማን ክትትል ክፍል ውስጥ ያለም ሆነ ህይወቱ ያለፈ የኮሮና ቫይረስ በሽተኛ የለም። የቫይረሱን ስርጭት ለመግታት ሊደረግ ይገባል ስለሚሉትም ቅድመ ሁኔታዎች እንዲህ ይገልጻሉ ዶክተር ድሪባ ገመዳ እና ዶክተር ጎንፋ ሞቲ። ልክ ከዚህ ቀደም ሲነገር እንደቆየ ሁሉ እጃችንን አዘውትረን በሳሙና መታጠብ፣ እጃችንን ሳንታጠብ ፊታችንን አለመንካት፣ አካላዊ ርቀታችንን መጠበቅ፣ ሰው የተሰበሰበበት ስፍራ አለመሄድ፣ ከቤታችን አለመውጣት፣ ከቤት መውጣትም ግዴታ የሚሆንበት ጊዜ ላይ የአፍና አፍንጫ መሸፈኛ መጠቀምና በጤና ባለሙያና ጤና ሚኒስቴር የሚሰጡ ምክሮችን ተግባራዊ ማድረግ ያስፈልጋል።
ስለዚህ ሰው እንደ ከዚህ በፊቱ በመፍራት ሰዎችን መጉዳት የሚችል መሆኑን አውቆ ቅድመ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ ቦታ የሚገኙት የመንግስት አካላት ሊሆኑ ይችላሉ፣ የሃይማኖት ተቋማት፣ እዚህ አካባቢ ላይ ይሄ ግንዛቤ ማስጨበጫ ይሄ በሽታ መኖሩን የሚያሳውቁ ሰዎች እዚህ ላይ ቢሰሩ የተለየ ግንዛቤ ማስገኘት ይችላል ብዬ አስባለሁ።
በጉደር የመጀመሪያ ሆስፒታል ውስጥ የሕክምና ክትትል ሲያደርጉ ቆይተው ከኮሮና ቫይረስ ድነው ከወጡ ሰዎች መካከል አንድ ግለሰብ አነጋግረን ነበር። እንኳን እግዚአብሔር በሰላም ወደ ቤቶ መለሶ ማለት እፈልጋለሁ። የት ነው የሚኖሩት? በኮሮና ቫይረስ መያዙን እንዴት ነው ሊያውቁ የቻሉት?
ያምቦ ነዋሪ ነኝ። መያዝን ያወቅኩት የሆነ የተጠረጠረ ሰው ነበረ። ከዛ እኛም ከሰውዬ ጋር ኮንታክት ስላለን ያው ምርመራ እንድናደርግ ተነገረን። ከዛ በኋላ ምርመራ ካረግን በኋላ ከአንድ ቀን በኋላ ፖዘቲቭ እንደሆነ ተነገረን። ከዛ ወደ ሰንተሩ ሄደን ሕክምና እንድንወስድ ነው የተነገረን። እንደዛ ነው ያወቅነው።
በጊዜው ሲነገሩ ምን አይነት ስሜት ተሰማሁት?
አዎ እኔ በዛን ሰዓት ከሰማሁ በኋላ በጣም የሆነ ድንጋጤ ስሜትም ተሰምቶኝ ነበር። ለጊዜው ያው ከቤተሰብ ጋር ስለሚኖር ቤተሰቦችም ሊያዙ ይችላሉ ብዬ በጣም ስለሰጋው በጣም ፊሊንግ ነበረኝ። በዛን ሰዓት የሆነ ስሜት ተሰምቶኛል። በተቻለ መጠን ያው ጥንቃቄ እንደምናደርግና ለቤተሰቦችም አንዳንድ ምክር ሰጠዋቸው። ከዛ በኋላ ወደ ሴንተሩ መሄድ ስላለብኝ ወደዛ።
አሁን እርሱ ባይመረመሩ የኮሮና ቫይረስ ተጠቂ ይሆናሉ ብለው አስበው ያውቃሉ?
እንደዚህ ማወቅ የሚከብድ ይመስለኛል። እኔ አሁን ምንም የተሰማኝ ስሜት አልነበረኝም እና እንደ አጋጣሚ ባልመረመር ኑሮ አለ ለማለት ያስቸግራል። እና ይሄ ደግሞ ለብዙ ሰው መተላለፍ ስለሚችል ቫይረሱ እና መመርመሩ ነው የሚሻል።
እንዴት ነው ህክምናው? እንዴት ነበር?
እዛ ብዙ እንክብካቤ ተደረገልን። ያው ሰፓሬት ነው ሆነን ተለይተን ነው ያለ ነው። እዛ ቦታ ተዘጋጅቷል። ለዚህ ፐርፐስ ተብሎ የተዘጋጀ ሆስፒታል ነው። ያሉ ባለሙያም ያው ኮሚቴ ሆኖ ያው ጥንቃቄ በማድረግ እኛንም በየጊዜ የሚደረገው ነገር ለእኛ እየተደረገልን ብዙ እንክብካቤ ሲደረግልን ነበረ እና ብዙ ምክሮችም ያው የሳይኮሎጂካልን እንዳንረበሽ አንዳንድ ምክሮች፣ ሌላው ሰው ደግሞ ኮንታክት እንዳናበዛ እርስ በርሳችን ራሱ ተራርቀን እንድንቆይና ቶሎ ከማገገሚያ እንድንወጣ ብዙ ምክር ሲሰጡን ነበረ እና ጥሩ እንክብካቤ ነበረ።
የሚያስተላልፉት መልእክት ካለ
ብዙ ቦታ ይሄ ቫይረስ ቀለል አድርጎ የማየት ስሜት አለ። ይሄ ደግሞ ክፉ ነገር ስለሚዳርግ ብዙ ሰው እየተዘናጋ ነው። ይህ ቫይረስ አንዳንድ ሰዎች በጣም አክብዶ የሚያዩትም አለ፣ ገዳይ ነው ብሎ ተረድቷል። ሌሎች ደግሞ ብዙም ይህ በሽታም ላይኖር ይችላል፣ ምንም የታመሙ ራሱ ምንም ሳይሆኑ ነው የወጡ ብሎ እየተዘናጋ ያለባል እና እዚህ እንደዚህ ብሎ ከሚያስቡ ያው ጥንቃቄ ቢያደርጉና በጤና ባለሙያ የሚሰጠው ምክር ተቀብሎ ሁሉም ነገር ተጠቅሞ ራሳቸውና ቤተሰባቸው እንዲሁም ሀገራቸውን ጥንቃቄ አድርጎ ቢቀነሉ ጥሩ ነው መልእክት አለን። ለዚህ መዘናጋት አያስፈልግም ባይነኝ።
የኮሮና ቫይረስ ወረርሽኝን በተሳካ ሁኔታ ለመቆጣጠር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በይፋ አስጀምረዋል። በዚህ መርሃ ግብር በሁለት ሳምንት ውስጥ ሰፊ ምርመራ በማድረግ የወረርሽኙን ሁኔታ ይበልጥ በማወቅ ቀጣይ ሁኔታዎችን ለመወሰን የሚያስችል መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
No.
ናኮርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ላይ voa.horn.mobi ላይም ስርጭቶቻችንን ታገኙታላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በአፍሪካዊቱ ካሜሮን በስተ ሰሜን የአገሪቱ ክፍል እየተስፋፋ ያለው የቦኮ ሐራም ሽብርተኞች እንቅስቃሴን የመዋጋቱን ጉዳይ መንግስትና ሰራዊቱን እያሳሰበ ያለ መሆኑ ነገር ካሜሩናውያንን በእጅጉ እያስጨነቃቸው መሆኑ ተዘግቧል። ባለፈው እሁድ ተጠርጣሪ የቦኮ ሐራም ታጣቂዎች 17 ሰዎችን ገድለው በተፈናቃዮች መጠለያ ውስጥ የነበሩ ሌሎች 6 ሰዎችን ደግሞ ማቅሰላቸው ከተነገረ በኋላ መንግስት ሁኔታውን የተመለከተበት መንገድ የሀገሪቱን ዜጎችና ባለሙያዎችን ያሳሰበ መሆኑም ተነግሯል። የካሜሩን ጦር ትችቱን ውድቅ ቢያደርግም መሰረቱን በናይጄሪያ ያደረገው የሽብርተኞች ቡድን የሚያደርገው ጥቃት እየጨመረ መምጣቱን የቪኦኤው ሞኪ ኤድዊን ኪንዜካ ከያውንዴ የሚከተለውን ዘግቧል። ደረጀ ደስታ ያቀርበዋል።
ኡስማኑ ሳኒ በሰሜን ካሜሩን በምትገኘው ማዙጎ ከተማ ወጣ ባለችው የነገቶቼ መንደር ነዋሪ መሪ ናቸው። አካባቢያቸውን ለረጅም ጊዜ ከቦኮ ሐራም ታጣቂዎች ሲከላከሉ መኖራቸውን ይናገራሉ። የ62ቱ ዓመቱ ሳኒ በአካባቢያቸው ያለው የመከላከያ ሰራዊት ቁጥር በእጅጉ የቀነሰ ሲሆን አካባቢያቸውን ከናይጄሪያ ጋር የሚያዋስነው ድንበራቸው በቋሚነት የሚጠበቅ አይደለም። አካባቢያቸውን የሚጠብቁት ራሳቸው የአካባቢ ነዋሪዎች መሆናቸው በመግለጽ እንዲህ ይላሉ።
ብዙ ጊዜ አካባቢውን የሚጠብቁት እንደ ነገሩ የታጠቁ የአካባቢው ሰዎች ብቻ ናቸው። መደበኛው ሰራዊት ወደዚህ አካባቢ ዘልቆ ከማህበረሰቡ መካከል ጠባቂዎችን መልምሎ ቢያሰለጥናቸው ማህበረሰባቸውን ከጥቃት ለመከላከል ዝግጁ የሆኑ ዜጎች አሉ።
ሳኒ እንደሚሉት ከ5-6 የሚደርሱ የድንበር ኬላዎች ክፍት በመሆናቸው የቦኮ ሐራም ታጣቂዎች ያለፈውን እሁድ ጥቃት ለመፈጸም ተበረታተዋል። የካሜሩን መከላከያ ሰራዊት ሴቶች ጭምር የተሳተፉበትና ከናይጄሪያ ድንበር አቋርጠው የመጡ የቦኮ ሐራም ተዋጊዎች በነገቶች ወይ መንደር የሚገኘውን የአይዲፒ መጠለያ ካምፕ ማጥቃታቸውን አምነዋል። መከላከያ ሰራዊቱ ባወጣው መግለጫ በጥቃቱ በርካታ ሰዎች የሞቱ ወይም የቆሰሉ መሆናቸውን ገልጾ በቁጥር ምን ያህል እንደሆኑ ከመግለጽ ግን ተቆጥቧል። ሳኒ እንደሚሉት የመንደሪቱ ነዋሪዎች የሆኑ 15 ሰዎች ወዲያውኑ ሲገደሉ፣ አንድ ሰው ደግሞ የሞተው ሆስፒታል ከተወሰደ በኋላ ነው። ሌሎች 6 የሚሆኑ ሰዎችም በፈንጂ ጥቃት ሲቆስሉ፣ 70 የሚሆኑ ሰዎችም ለደህንነታቸው ሲሉ በአካባቢው በሚገኘው ጫካ ተሸሽገዋል። ጥቃቱ የተፈጸመው የካሜሩን የመከላከያ ሰራዊት ሌተናል ጀነራል ረኔ ክላውድ ሜካ ሰሜናዊቱን ካሜሩንን ከጎበኙ በኋላ ነው። የጉብኝቱ ዓላማ ሰራዊቱ በቦኮ ሐራም ላይ የጀመረውን ጥቃት አጠናክሮ እንዲቀጥል ለማሳሰብ መሆኑን ጀነራሉ ገልጸዋል። ካሜሩንን ከናይጄሪያ ከሚያዋስኗት ከብዙዎቹ የድንበር አካባቢዎች ስፍራዎች ሰራዊቱ ለቆ ወጥቷል የሚለውን ክስ አስተባብለዋል።
Il travaille bien avec efficacité et professionnalisme.
የካሜሩን ሰራዊት የሁሉንም ዜጎች ህይወትና ንብረት ከሽብርተኛው ቡድን ለመከላከል በሚገባ እየሰራ ነው። እኔ ራሴ ቦኮ ሐራምን በመዋጋቱ ረገድ መስተካከል የሚገባው ወታደራዊ ስልት ይኖር እንደሆነ ለማየት ሰራዊቱን በየጊዜው እየሄድኩ እጎበኛለሁ።
በያውንዴ ዩኒቨርሲቲ የግጭት መፍትሄዎች ባለሙያ ጂን ቪንሰንት ኖትዋዳ ኤቦዴ የካሜሩን ሰራዊት ቦኮ ሐራምን አሸንፈዋለሁ ብሎ ማሰብ አይኖርበትም። ምንም እንኳ ሽብርተኛው ቡድን የተዳከመ ቢሆንም አሁንም ድረስ በሰሜን ካሜሩን፣ በናይጄሪያና በቻድ እየተንቀሳቀሰ መሆኑን ማወቅ ይኖርበታል።
ፑአንዲጌ ሲቴሮሪዝም ይፉቲኒ ኮንት ዲስኪ
የካሜሩን ሰራዊት የሚያደርሰውን አዲስ ጥቃት ለመቀነስ ከግምት ሊያስገባው የሚገባ ነገር ቢኖር የቦኮ ሐራም ተዋጊዎች መረጃ ለማግኘት የሚጠቀሙባቸው እጅግ ድሆች፣ የተራቡና የተጎዱ ሰዎች መኖራቸውን ማወቁ ላይ ነው። የሽብርተኛው ቡድን ጥቃት ኢላማ የሆኑትን ሁሉንም ዜጎችና የመሰረተ ልማት ተቋማት ከጥቃት መከላከል ለካሜሩን ሰራዊት እጅግ አስፈላጊ ነገር ሊሆን ይገባል። ቦኮ ሐራም እየተዳከመ ያለ ቡድን ነው። ይሁን እንጂ ጨርሶ ያልጠፋ መሆኑን ለማሳየት ዜጎችን፣ ማህበረሰቡንና የበጎ አድራጎት ድርጅቶችን በማጥቃት መልእክት ማስተላለፍ ይፈልጋል።
ካሜሩን እንዳስታወቀችው ካለፈው ጥር ወር ጀምሮ ቦኮ ሐራም 87 የሚደርሱ ጥቃቶችን አገሪቱ ከናይጄሪያ ጋር በሚያዋስናት ሰሜናዊ ክፍል አካሂዷል። ከዚያ ውስጥ 22ቱ በሰሜን ሞዞጎ ከተማ አካባቢ ነው። የተባበሩት መንግስታት እንዳወጣው ሪፖርት ቦኮ ሐራም ወደ 30,000 የሚደርሱ ሰዎችን ህይወት የቀጠፈና ወደ 2 ሚሊዮን የሚጠጉ በካሜሩንና ናይጄሪያና ቻድ የሚገኙ ነዋሪዎችን ያፈናቀለ መሆኑን አስታውቋል።
ወደ ተከታዩ ዘገባችን ደግሞ እንለፍ። የዓለም የጤና ድርጅት ስለ ዓለም አቀፉ የኮቪድ-19 ሁኔታ ለመነጋገር ያስቸኳይ ኮሚቴ ስብሰባ ጠርቷል። ቫይረሱን ለመቆጣጠር በሚደረገው ጥረት ዓለም አቀፍ ትብብር እንዲኖር ጥሪ ማቅረቡን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ፍሳህዬ ታቀርባለች።
የአስቸኳይ ጊዜው ኮሚቴ ኮቪድ-19 በዓለም አቀፍ ደረጃ በህዝብ ላይ አስቸኳይ የጤና ስጋት መደቀኑን ለአራተኛ ጊዜ በሙሉ ድምፅ ተስማምቷል። ይኸው ኮሚቴ እንደ አውሮፓ አቆጣጠር ባለፈው ጥር 30 ቀን ለመጀመሪያ ጊዜ ስለ ቫይረሱ ባስታወቀበት ወቅት ከቻይና ውጭ ከ100 ያነሱ የቫይረሱ በሽተኞች ነው የነበሩት። ከቻይና ውጭ የሞተ ሰውም አልነበረም። አሁን በስድስተኛ ወር ታዲያ በዓለም አቀፍ ደረጃ ከ17 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ መያዛቸውን፣ በሞት የተለዩት ደግሞ ከ750,000 በላይ መሆናቸውን የዓለም የጤና ድርጅት አስታውቋል። በዚህ ቫይረስ ከተያዙትና በሞት ከተለዩት ሰዎች ብዛት ከግማሽ በላይ በአሜሪካ ሀገሮች መሆኑን የጤናው ድርጅት ገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ይህ ሁኔታ ከባድ ጥረት እንደሚጠብቀን ያመላክታል ብለዋል።
ይህ ዓለም አቀፍ ወረርሽኝ የሚያደርሰው ጉዳት ለአስርት ዓመታት ያህል የሚቀጥል በምዕተ ዓመት ውስጥ አንዴ ሊከሰት የሚችል የጤና ቀውስ ነው። ካለፈው የቫይረሱ ሁኔታ ወጥተናል የሚል እምነት አድሮባቸው የነበሩት ሀገሮች አሁን ከአዲስ የኮቪድ-19 መዛመት ጋር እየታገሉ ነው።
በአስቸኳይ ኮሚቴው ስብሰባ ወደ 36 የሚጠጉ ጠቢባንና አማካሪዎች በቨርቹዋል ወይም በርቀት ቴክኖሎጂ ተሰብስበው ዓለም አቀፉን ወረርሽኝ ለመታገል የሚደረጉትን ብሔራዊና ዓለም አቀፍ ጥረቶችን ለመምራት ምክረ ሐሳቦችን አቅርበዋል። አንደኛው ለኮቪድ-19 የክትባት መድኃኒትና የቴራፒ አገልግሎት ለመፍጠር በቀጠናና በዓለም አቀፍ ደረጃ የሚደረጉትን ጥረቶች ማስተባበር ነው። ዶክተር ቴድሮስ ለቫይረሱ አስተማማኝ የሆነ ክትባት መፍጠርና መድኃኒት ማግኘት ላይ የተጣለውን ተስፋ በሚገባ እንደሚረዱ ገልጸው፣ ነገር ግን ሰዎች ብዙም በዛ ብቻ እንዳይተማመኑ መክረዋል።
የክትባት መድኃኒት ለማግኘት በከፍተኛ ፍጥነት ጥረት እየተደረገ ቢሆንም ከዚህ ቫይረስ ጋር ለመኖር ስለሚቻልበት ሁኔታ መማር ግድ ይለናል። በእጃችን ባለው መሳሪያ መታገል ይኖርብናል።
አዲሱን ዓለም አቀፍ ወረርሽኝ ኮሮና ቫይረስን ለመታገል በጣም ጥሩ መሳሪያዎች የሚሆኑት ከጤና አጠባበቅ ክፍሎች የሚቀርቡት መመሪያዎችና ማህበረሰቡ የሚወስዳቸው እርምጃዎች መሆናቸውን አስቸኳይ ኮሚቴው አስገንዝቧል። እነሱም ቫይረሱ ሰውነታችን ውስጥ ይኖር እንደሆነ ለማወቅ መመርመርን፣ ንክኪ ያላቸውን ሰዎች ተከታትሎ ማግኘትን፣ የአካል ርቀት መጠበቅን፣ የአፍና የአፍንጫ መሸፈኛ ጭንብል ማድረግንና እጅ መታጠብን ያካትታሉ። መንግስታት ኮቪድ-19ን በሚመለከት በማህበረሰቡ ላይ የተመሰረተ የክትትል ስርዓት እንዲኖራቸው የአስቸኳይ ጊዜው ኮሚቴ መክሯል። የዓለም አቀፍ የአውሮፕላን በረራዎች ደህንነታቸው በተጠበቀ ሁኔታ ወደ ስራ እንዲመለሱ ለማስቻል ሲባል የበረራ እርምጃዎችን አስመልክቶ መረጃዎች እንዲለዋወጡ ኮሚቴው አሳስቧል። ዓለም አቀፉን ወረርሽኝ ለመታገል የሚደረጉትን ጥረቶች የሚያሰናክሉ መረጃዎችንና የተሳሳቱ ወሬዎችን በማስወገድ ተግባር መንግስታት በርትተው እንዲሰሩ የሚያስቸኳይ ኮሚቴው ምክረ ሐሳብ ጥሪ አቅርቧል።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በምስራቃዊ የአማራ አካባቢዎች የተከሰተው የበረሃ አንበጣ መንጋ እየቀነሰ ቢመጣም አሁንም የመከላከል ሂደቱ ተጠናክሮ ካልቀጠለ የሚያስከትለው ጉዳት የከፋ ሊሆን ይችላል ሲል የኮምቦልቻ እጽዋት ጥበቃ ክሊኒክ
አስታውቋል። መህር የህልውናው መሰረት ለሆነው የምስራቃዊው የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካልለው የኮምቦልቻ ጸዋት ጥበቃ ክሊኒክ ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ የአንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞና ዋግህምራ ብሔረሰብ ዞኖች ውስጥ። ቀዱን ዘገባ የወሎ ዘጋቢያችን መስፍን አራጌ ያስደምጠናል።
መህር የህልውናው መሰረት ለሆነው የምስራቃዊ የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካለለው የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ የአንበጣ መንጋው በአምስቱም ዞኖች ላይ ተከስቷል፤ ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞ ና ዋግምራ ብሔረሰብ ዞኖች ውስጥ።
እስካሁን ለየት ባለ መልኩ የአንበጣን ባህሪ ወጣ ባለ መልኩ እስከ ደጋ ድረስ በጣም በከፍተኛ መልኩ ተፋበት ሁኔታ ነው ያለው። በተለይ ከግንቦት ጀምሮ ምስራቅ አማራ በአምስቱም ዞኖች በ38 ወረዳ በ355 ቀበሌ 185,340 ሄክታር ላይ የተከሰተበት ሁኔታ ነው ያለው።
በከፍታቸው ከራስ ዳሽን የሚጣቀሱ በቅዝቃዜያቸው በረዶ ሰሪ የሚባልላቸው አካባቢዎች ሳይቀር የአንበጣ መንጋው ሰለባ መሆናቸውን በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አበበ ጌታቸው ይናገራሉ።
እንግዲህ እስካሁን ድረስ ወደ ካሉን 24 ወረዳዎች 20 ወረዳ ውስጥ የገባበት ሁኔታ ነው ያለው። 4 ወረዳ ብቻ ነው ያልገባው። በቀበሌ ደረጃ ወደ 165 ቀበሌ አካባቢ ገብቷል። አሁን ባለው ሁኔታ ላይ በተወሰነ መልኩ የቀነሰበት ሁኔታ ነው ያለው። አንበጣው እንግዲህ የበረሃ አንበጣ ይባል እንጂ በከፍተኛ ሁኔታ ከቆይታ መንጻ ቢባል ወደ መንዛ አካባቢ እጅግ በጣም ስደጋ የሚባለው እንደ ራስ ዳሽና አቡዬ ሜዳ ያለበት አካባቢ እዛ አካባቢም ራሱ የተከሰተበት ሁኔታ ነው ያለው። መንዝጌራ የሚባል ወደ 3400 ከመሬት ጠለል በላይ ባለበት በጣም ከፍተኛ መንጋ የገባበት ወደ 100% ድረስ ሰብል ያጠፋበት ሁኔታ ነው ያለው።
ከአንበጣ መንጋው ስፋት አንጻር የደረሰው ጉዳት አነስተኛ የሚባል ነው የሚሉት የኮምቦልቻ እጽዋት ክሊኒክ ዳይሬክቶሬት ዳይሬክተር ስጋታቸው በምህር ሰብል ላይ ወደፊት ሊያስከትለው የሚችለው ጉዳት እንደሆነ ጠቁመዋል።
እስካሁን ይህን ያህል የሚባል ጉዳት አላደረሰም። በተለይ አሁን እኛ ትልቁ ስጋት እንደ ምስራቅ አማራ ቀጣይ ላይ ነው። በተለይ አሁን የምህር ሰብል ይዘራል። አሁን እዚህ የምህር ሰብልን ተከትሎ ከፍተኛ ጉዳት ያደርሳል የሚነገር ነው ያለው። እስካሁን ግን አልፎ አልፎ በተለይ ደጋ አካባቢ ግንቦትና ማዚያ መጨረሻ ላይ ተከስቶ የነበረው እንደ ሰሜን ሸዋ አካባቢ ላይ በልግ ገብስ ሰብል ላይ የተወሰነ ጉዳት ያደረሰበት መጠን አለ። ግን ከአንበጣው መንጋ ስፋት አንጻር ሲታይ ይህን ያህል ጉዳት አደረሰ ብለን እንደ ባለሙያ ብዙም የምናገርበት ነገር የለም። ቀጣይ ላይ ግን ከፍተኛ የሆነ ስጋት ነው ያለን።
ባልተለመደ ሁኔታ በክረምትና በደጋማ ቦታዎች ላይ መከሰቱ በመከላከል ሂደቱ ላይ የሚያሳድረው ተጽዕኖ ይኖር ይሆን?
አዎ፣ የአንበጣ ባህሪ አብዛኛውን ጊዜ በረሃና ሞቃት አካባቢ ላይ ነው የሚያሳየው የአንበጣ ስነ ህይወት። ነገር ግን በዚህ አመት ግንቦት አካባቢ ላይ በተለይ ደጋ አካባቢ የገባው አንበጣ በአሁኑ ሰዓት እንዲወጣልን አልቻለም። አንደኛ ቅዝቃዜም ስለያዘው እዛው አካባቢ ያሉ የሚዘሩ ሰብሎች እየበላ የተወሰነ ጉዳት እያደረሰ ያለበት ሁኔታ ስለሆነ ከበፊቱ በተለየ መልኩ ተጽዕኖ አለው።
በምስራቅ አማራ አምስቱም ዞኖች የአንበጣ መንጋው ያረፈበት ከ114,000 ሄክታር መሬት በላይ በባህላዊ መንገድና አውሮፕላንን ጨምሮ በተደረገ የኬሚካል ርጭት ለመከላከል መቻሉን ከአቶ መሐመድ ማብራሪያ ለማወቅ ተችሏል። ብዛት ያለው የአንበጣ መንጋ ወደ አፋር ክልል መመለሱን ተከትሎ በአውሮፕላን የታገዘ ርጭት እየተደረገ መሆኑንም ጠቁመዋል። ከአንበጣው ስነ ባህሪ መለወጥ ጋር ተያይዞ ጥናት እንዲደረግ ለግብርና ምርምር ተቋማትና ለወሎ ዩኒቨርሲቲ ሀሳብ መቅረቡንም አመልክተዋል። በወሎ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህሩ ሰይድ ሐሰን ዓለም አቀፉ የአየር ለውጥና ሙቀት መጨመር በበረሃ አንበጣ ስነ ህይወትና ስነ ባህሪ ላይ ያልተለመደ ነገር አስከትሏል ይላሉ። ክስተቱ በአንበጣ ብቻ ሳይሆን በሌሎች ብዝሃ ህይወት ላይ መስተዋሉንም በማከል
ብለዋል። በበረሃ አንበጣ ብቻ ሳይሆን አጠቃላይ የዓለም የሙቀት የአየር ንብረት ለውጥ በፊት የደጋማ አካባቢ የሚላቸውን ከፍተኛ ቦታ የሚላቸው ቦታዎች ላይ የአየር ሁኔታው ተቀይሯል። የሙቀት መጠኑ ተቀይሯል። ተፋሪዎችም አንበጣን ጨምሮ እነዛ ቦታዎች ላይ ተከስቶ የማያውቁ ቦታዎች ላይ ሙቀቱ ጨምሯል። እንደገና ደግሞ ሌሎች አካባቢ ምህዳሮች ተቀይረዋል። የዓለም የሙቀት መጨመር እና የክላይሜት ቼንጅ የአየር ሁኔታው መቀየር ተፋሪዎችም ራሳቸውን ቀይረዋል እና ስለዚህ ዘንድሮ ላይ የተከሰተባቸው ቦታዎች ላይ በተለይ በዚህ በደቡብ ወሎ ወረንዶ አካባቢ ከዛም አልፎ በደጋማ አካባቢዎች ላይ የአንበጣ በዓለም አቀፍ የተከሰቱ ጆርናሎች አሉ። 2020 ላይ አሁን የወጡ የበረሃ አንበጣ ከአየር ንብረት ጋር ተገናኘ ተቀይሯል።
የምርምር ተቋማት ችግር ፈቺ በሆኑ የፈጠራ ስራ ላይ ካተኮሩ፣ መንግስታት ከአየር ንብረት ለውጥ ጋር ተያይዞ የገቡትን ቃል ኪዳን ካከበሩ ችግሩን በዘላቂነት መቅረፍ ይቻላል ባይ ናቸው ምሁሩ። ወሎ ዩኒቨርሲቲ ከሰመራቸው ጋር በመተባበር በተከሰተው የበረሃ አንበጣ ዙሪያ ምርምር ለማድረግ ግብረ ኃይል ማቋቋሙን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ላደረሰን ዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባችን እንለፍ። ፕሬዚዳንት ትራምፕ አሜሪካ በመላው ዓለም ያላትን የሰራዊት ቁጥር ለመቀነስ መወሰናቸውን ተከትሎ ዩናይትድ ስቴትስ ወደ 12,000 የሚጠጉ ወታደሮቿን ከጀርመን እያስወጣች ነው። የአሜሪካ መከላከያ ሚኒስቴር ባለስልጣናት እርምጃው የአገሪቱን ደህንነት ይበልጥ ያጠናክራል ቢሉም የአሜሪካ የደህንነት ባለሙያዎች ግን እርምጃው ፕሬዚዳንት ትራምፕ የመከላከያ ወጪ ድርሻቸውን ለማዋጣት ግዴለሾች ናቸው የሚሏቸውን የኔቶ አባል አገሮች መቅጫ ነው ሲሉ ይተቻሉ። ከዋሽንግተን የቪኦኤ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በርካታ ኤክስፐርቶች ዩናይትድ ስቴትስ ወደ 12,000 የሚጠጉ ወታደሮቿን ከጀርመን ለማውጣት መወሰኗን፣ ተዋጊ ጀቶችን ከስፔን ሃለም የአየር ኃይል አንስቶ ወደ ጣሊያን ማንቀሳቀሷንና የአውሮፓን ቀዳሚ ወታደራዊ መምሪያ ከስቱትጋርት በማንሳት ወደ ቤልጅየም ማዛወሯን ሲሰሙ ባለሙያዎቹ ማመን እንዳቃታቸው ተናግረዋል። አሜሪካ በአውሮፓ ካላት ወታደራዊ የጦር ይዞታ ይህ አይነቱ ስርነቀል ውሳኔ ሲወሰን ከሁለተኛው ዓለም ጦርነት በኋላ የመጀመሪያው ነው። የአሜሪካው የመከላከያ ሚኒስትር ማርክ ኤስፐር በፔንታገን የሚከተለውን ተናግረዋል።
These changes will achieve the core principles of enhancing US and NATO deterrence of Russia.
እነዚህ ለውጦች ዩናይትድ ስቴትስና የኔቶ አባል ሀገሮች ከሩሲያ የሚገጥማቸውን ጥቃት የሚከላከሉበትን መንገድ ያጠናክራሉ። አሜሪካም የተለያዩ ስትራቴጂዎችን እንድትጠቀም እድል በመስጠት ኔቶንም እንዲጠናከር ያደርጋል። ለአጋር አገሮችም ዋስትና ይሰጣል። የአሜሪካና የአውሮፓ ወታደራዊ ማዕከላትም የጋራ ልምዶቻቸውን በተለያየ ስልት እንዲያደርጉ ይረዳቸዋል።
ይሁን እንጂ ፕሬዚደንት ትራምፕ ከዋይት ሀውስ በሰጡት መግለጫ ግን ለስር ነቀል ለውጡ ሌሎችም ምክንያቶች ያሏቸው መሆኑን እንዲህ በማለት በግልጽ ተናግረዋል።
ጀርመን ለኔቶ መክፈል የነበረባት በቢሊዮን የሚቆጠር ዕዳ አለባት እና ታዲያ እነዚያን ሁሉ ወታደሮች እዛ ማኖር ያለብን ለምንድን ነው? ይኸው አሁን ጀርመናውያን ይሄ እርምጃ ለኢኮኖሚያቸው ጥሩ አለመሆኑን እየተናገሩ ነው። ለእኛ ኢኮኖሚ ግን ጥሩ ነው። ጀርመን ግዴለሽ ናት።
ፕሬዚዳንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረጅም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎች ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ፕሬዚደንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረጅም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎቹ ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ከአትላንቲክ ባሻገር ጉዳዮች ላይ ባለሙያ የሆኑት አንዳንድ ኤክስፐርቶች ይህ ውሳኔ በአሜሪካና በጀርመን ግንኙነት ላይ ከፍተኛ አደጋ የሚያመጣ፣ የኔቶ አባል አገሮችን የሚያዳክምና የሩሲያውን ፕሬዚደንት ቭላድሚር ፑቲንን የሚያስደስት ነው ይላሉ። የአትላንቲክ ካውንስል ኤክስፐርት የሆኑት ማርክ ስማኮቭስኪ እንዲህ ብለዋል።
But any removal of US headquarters in Germany, which had been there for decades,
which are a cement in our relationship not only with Europe but with Germany. It just fundamentally undermines U.S.
በዩናይትድ ስቴትስ እና በአውሮፓ ብቻ ሳይሆን እንዲሁም ከጀርመን ጋር ጭምር ለአስር ዓመታት የግንኙነታችን ዋና መሰረት ሆነው የኖሩትን የዩናይትድ ስቴትስ ቀዳሚ መምሪያዎችን መዝጋት ማለት የአሜሪካን ደህንነትና ፍላጎት አደጋ ላይ መጣል ነው። በዚህ ረገድ ይህ አስተዳደር እየሄደበት ያለበትን ፍጥነት እየተመለከቱ የሚገረሙ ወገኖችም ያሉ ይመስለኛል።
ሌሎች ኤክስፐርቶች ደግሞ እርምጃው ከጀርመን ወይም ከአውሮፓ ይልቅ በአብዛኛው የራስዋን የአሜሪካን ስትራቴጂክ ጥቅም የሚጎዳ መሆኑን ይገልጻሉ። ለምሳሌ ከጀርመን ማርሻል ፈንድ ብሩኖ ለቴ እንዲህ ይላሉ።
Germany has been traditionally an airspace, a very important hub for US operations in North Africa.
ጀርመን ለረጅም ጊዜ የቆየና አሁንም ድረስ አሜሪካ በአፍሪካና በመካከለኛው ምስራቅ አገሮች ለምታደርጋቸው ተልእኮችና እንቅስቃሴዎች በሙሉ ወሳኝና ቁልፍ ማዕከል ነች። እዚያ እጅግ አስፈላጊ የሆኑ የማደራጃ ወይም የሎጂስቲክስ ማዕከሎችና የማዘዣ ጣቢያዎች አሉ። ከዚህ ማዕከል ሰራተኞችን የምትቀንስ ከሆነ ፈጥኖ ደራሽነት ቀርቶ በምትሰጠው ምላሽ ሁሉ እጅግ አስጋሚ ትሆናለህ።
የደህንነት ባለሙያዎቹ እንደሚሉት እንዲህ ያለው መጠነ ሰፊ የወታደራዊ ተቋማት ዝውውር ብዙ ቢሊዮን ዶላሮችን የሚያስወጣና የዲሞክራቲክ ፓርቲ ፕሬዝደንት እጩ የሆኑት ጆ ባይደን የጥቅምቱን ምርጫ ቢያሸንፉና ወደ ነበረበት እንኳን ለመመለስ ቢያስፈልግ በርካታ አመታትን ሊወስድ የሚችል ነገር ነው።
ወደ ተከታዩና የመጨረሻው ዘገባችን እናልፋለን። አፍሪካ ነክ ርዕሶች። የማላዊው አዲስ ፕሬዝዳንት ላዝራስ ቼክዌራ በቀድሞ ፕሬዝዳንት ፒተር ሙታሪካ አስተዳደር ወቅት ከ1 ቢሊዮን ዶላር በላይ በሙስና ተሰርቋል ይላሉ። ከአንድ ሳምንት በፊት ቅዳሜ ስለ ሀገሪቱ ሁኔታ ባደረጉት ንግግር ገንዘቡ መዘረፉን በቅርቡ ዋናው ተቆጣጣሪ ባወጡት ዘገባ ተካቷል ብለዋል። የዋናው ተቆጣጣሪ ሪፖርት የሀገሪቱ መንግስት ባለፉት 2 አመታት የነበረውን የገንዘብ አያያዝ እንደሚመለከት አዲሱ የማላዊ ፕሬዝዳንት መግለጻቸውን የዘጋቢያችን ላሜክ ማሲና ዘገባ ጠቅሷል። አዳነች ፍሳህዬ ለአፍሪካ ነክ ርዕሶች ታቀርባለች።
በዋናው ተቆጣጣሪ ዘገባ መሰረት 10 ሚሊዮን ዶላር የገባበት አልታወቀም። 1 ሚሊዮን ዶላር ፍጻሜ ላላገኙ ጥኖች ተከፍሏል። 400 ሺህ ዶላር ሰነድ ባልቀረበበት ነዳጅ ዘይት ላይ ውሏል። የዘረፋው መጠን ከ7 ዓመታት በፊት ከተፈጸመው የሙስና ቅሌት የባሰ ነው። በቀድሞ ፕሬዝደንት ጆይስ ባንዳ አገዛዝ ወቅት 32 ሚሊዮን ዶላር የሚሆን የመንግስት ገንዘብ ምንነታቸው ባልታወቀ ኮንትራቶች ተዘርፏል ሲሉ ቻኩዌራ ከሰዋል። መንግስታቸው የመንግስትን ገንዘብ በመዝረፍ ተግባር የተሳተፉትን ሁሉ አይምርም ብለዋል።
አንገ ከረጉቲን ዳኔና ጉቲ አንታሚኔባ ኩበራ ማላቪያንሳ አንጎ ፓቲዶ ካምፓታ ጋጉቲ አጎይዝ
ከደምሲ ገንዘቡን የዘረፉት ሰዎች ገንዘቡን መክፈል አለባቸው የነበረ ነገር ግን ይህ በቂ አይደለም ምክንያቱም የተዘረፈው የግብር ከፋዮች ገንዘብ መጠን ከፍተኛ ነውና ስለሆነም በዘረፋው የተሳተፉት ሁሉ ምህረት ይደረግላቸው የማለት ያህል ይሆናል። ይህ ታዲያ ትክክል አይደለም ብለዋል ቻኩዌራ። አዲሱ የማላዊ ፕሬዝደንት አያይዘውም የሀገሪቱ የፍርድ ሚኒስትር በማላዊ ፖሊስ ያለው ጸረ ሙስና ቢሮንና ዳኞችን ከመሳሰሉት ባለድርሻዎች ጋር እንዲወያዩ መመሪያ ሰጥቻለሁ ብለዋል። ይህም ማሉ ፕሬዝዳንቱ መላ የመንግስት ሰራተኞች ንብረት ከሚያገኙት ክፍያ ጋር የሚመጣጠን መሆኑን ማጣራትን ያካትታል።
ቺፉዋንጋቲ ዜፒራጉ ግሪዛን እንዲያጉድን ፖፉኒጋ ደራማስ ሚኔዞ
አጠራጣሪ የሆነ የሀብት መጠን ያላቸው የመንግስት ሰራተኞች ንብረት ለምርመራ እንዳይንቀሳቀስ ይደረጋል ነው ያሉት። አዲሱ የማላዊ ፕሬዝደንት በአገር አቀፍ ደረጃ ንግግር ያደረጉት የቀድሞ ፕሬዝደንት ሙታሪካ ከአንድ የገንዘብ ቅሌት ራሳቸውን ባራቁ መንግስት ነው። የሙታሪካ የግል ጠበቃ የሚገኙባቸው 3 ሰዎች ሙታሪካ ከውጭ ላስገቡት የ1.2 ሚሊዮን ኩንታል ሲሚንቶ 7 ሚሊዮን ዶላር ቀረጥ እንዳይከፍሉ ረድተዋል በሚል ክስ ታስረዋል። ሙታሪካ ባለፈው አርብ ባወጡት መግለጫ ታዲያ ያንን ያክል ብዛት ያለው ሲሚንቶ እንዲገዛላቸው የጠየቁት ሰው እንደሌለና ያንን ያክል ሲሚንቶ የሚያስፈልገው የግል ስራ ውጥ እንደሌላቸው ገልጸዋል። ነገር ግን ይህ አባባላቸው ኢንጌሜ ካሊራኔ የተባሉት ቃል አቀባያቸው ባለፈው ሰኔ ወር ካሉት ጋር ይጣረሳል። ሙታሪካ እቃውን ከግብር ነፃ የማስገባት መብት አላቸው ብለው እንደነበረ ተዘግቧል። አንዳንድ ተንታኞች ሙታሪካ ባለፈው አርብ የክህደት መግለጫ ያወጡት ከእስራት ለማምለጥ ሲሉ ነው ይላሉ። ሃምፍሪ እንጉላ የተባሉ የፖለቲካ ተንታኝ የፕሬዚደንት ቻኩዌራ አስተዳደር በሙስና ላይ በሚደረገው ትግል የሚተው ሰው እንደሌለ ግልጽ ማድረግ ይኖርበታል ብለዋል።
The only time we're going to fight corruption is when we hold those people in the highest offices accountable.
ሙስናን መታገል የምንችለው ከፍተኛ ስልጣን ያላቸውን ሰዎች ተጠያቂ ስናደርግ ብቻ ነው። ሙታሪካን እንደ ቀድሞ ፕሬዚደንት ብቻ ማየት የለብንም። በቅሌቱ ውስጥ ካሉበት ወይም ደግሞ ወደ መስሪያ ቤታቸው የሚያመላክት ከሆነ መታሰር አለባቸው። ሰዎች ሙስና ውስጥ መግባት ሊፈሩ የሚችሉት እርምጃ ሲወሰድ ብቻ ነው።
ፕሬዚደንት ቻኩዌራ በሙስና ላይ ዘመቻ የጀመሩት ባለፈው ሰኔ ወር በተካሄደው ፕሬዚዳንታዊ ምርጫ ሙታሪካ ከተሸነፉ በኋላ ነው። በአሁኑ ወቅት በሙታሪካ አስተዳደር ወቅት ተፈጸሙ ከተባሉ በደሎች ጋር በተያያዘ ብዙ ሰዎች እንደታሰሩ ታውቋል። የቀድሞው ገዢ ዲሞክራሲያዊ ተራማጅ ፓርቲ በአጽሮት አጠራሩ ዲፒፒ አሁን በተቃዋሚነት የተሰለፈ ሲሆን ዘመቻው የፖለቲካ ዓላማ አለው ሲል ከሷል። አዲሱ አስተዳደር ግን አስተባብሏል። አዲሱ የማላዊ ፕሬዝደንት ላዛሩስ ቻኩዌራ ስለጀመሩት የሙስና ዘመቻ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
I'm gonna make it.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና እደሩ።